Bambino B-O-N. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነ ጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥሩ ሙዚቃዎችንም እንሰማለን። ኤልያስ አስማረ የድምፅ ምህንድስናውን ይከውናል። የዛሬዎቹን እንሆ ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጸ ባህሪ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈረጃትን ፈታኝ ጉዞ ይተርካል።
አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ።
ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ከመጽዋ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ የተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ በፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙ አሁን ወይም ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው ማከብራቸው እንደዚህ ቢሆን ህይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላው እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታዬ እሱን የተሸከመችው ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል እና እሱን አቅፋ ይዛልኝ ያለች ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፌ የሚሏቸው ናቸው። ሶስተኞቹ ለእኔ እምቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ እኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ የምጋራው ነገር አለ። አመፀኛ ነኛ። መልካም፣ አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጤ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። የጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ፣ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅጥ ያለ ሀሳብ መጥቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክሬያለሁ። ግን እንደዛም ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምናለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ። ወይ ያስደስቱሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታዬን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ የማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው፣ እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለው የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ ወይ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ የቀረሁት፣ ይሄ ነገር ስለተበላሸብኝ ነው፣ ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችው ሞመንት ይህን ነገር እኔን ለመጉዳት አይደለም። በምን ማለት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይህን ሊያደርግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው፣ የማደጊያ መንገድ በለው፣ ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብን የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ አለ። ሁለተኛውን ብንከፍተው ሌላ ሽፋን አለው እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብያለሁ። ማለት እኛን የሚያሳድገን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብያለሁ። እና ያንን እይታ ለመሳል ነው የፈለኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅም ያደርጉና የሚያበሳጩኝ ሐሳቦች በፈልጋቸው እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ቀመጣለሁ። ከመጽ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከመጽ ጀርባ የነበሩ ፈተናዎች ሁሉ በኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነጻነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
በቅርብ ዓመታት ውስጥ ዕውቅናቸው እየጨመረ ከመጡ ወጣት ድምፃውያን መካከል አንዱ ነው። በአማርኛና ኦሮምኛ ቋንቋዎች ተጫውቶ በማኅበራዊ መገናኛ አውታሮች የለቀቃቸው ሙዚቃዎች በሚሊዮኖች የሚቆጠሩ ተመልካቾችና አድማጮችን ማግኘታቸው ድምፃዊ ኃይለ ኢየሱስ ፈይሳ ጆሮ ገብ ሙዚቃዎችን የመፍጠር ችሎታ የተቸረው ወጣት ስለመሆኑ ጠቋሚ ይመስላሉ። ከልጅነቱ ጀምሮ ለግል ስሜት የጀማመረው ሙዚቃ በእርግጥም ለዝናም ለእንጀራም እንደሚያበቃ ማረጋገጫ ሆኖለታል።
ሙዚቃ ሕይወቴ ነው ብዬ የደመደምኩበትን ሞመንት አላስታውሰውም። ምክንያቱም ከልጅነቴ ጀምሮ ስዘፍን ነው የማስታውሰው። አልሳንጎራጉር እየተጫወትኩም ወደ ትምህርት ቤትም እየሄድኩኝ ስዘፍን አስታውሳለሁ። የሆነ ከጊዜ በኋላ የመጣ ውሳኔ አይደለም። በዚህኛው ቦታ ልሂድ ያልኩበትን ሞመንት አላስታውሰውም።
የዛሬ 8 ዓመት ገደማ ነው ኃይለ ኢየሱስ ከሙዚቃ አድማጮች ጋር የተዋወቀው። 2 የኦሮምኛና 1 የአማርኛ ነባር ሙዚቃዎችን ባንድ ላይ መልሶ አቀንቅኖ ነበር።
ዘፈኖችን ለመስፈን ያነሳሳይ ነገር ቢኖር ልጅነቴን በማስታወስ ውስጥ ነው። ድሮ የትምህርት ቤት የጧት ተማሪዎች ሆነን ወደ ትምህርት ቤት ለመዘጋጀት ስንነሳ የመጀመሪያው ደውል አስታውስ ከሆነ ድሮ በሬዲዮ የመጀመሪያው ፕሮግራም ኦሮምኛ ፕሮግራም ነበረ እና ከዛ ጀምረን ነው የምንነሳው። ፊታችንን ታጥበን ቁርሱም ደብተራችን አስተካክለን የምንወጣው የነበረው እና በዚህ ሰዓት ወደ ትምህርት ቤት በሚሄድበት ጊዜ የምሰማው ዘፈን ኢጃና ዳልቴን ሊሆን ይችላል፣ ኦር ደግሞ አስኮትን እንደዚህ ዘፈኖችን ብዙ ይሰማቸዋል ጣጣ ቱሪስት እየሄድኩኝ ማለት ነው። ስመለስ ደግሞ ዜና ከስድስት ሰዓት ዜና በኋላ ስፖርት ፕሮግራም ቀርቦ ቀጥሎ የሚመጣው የነበረው ዘፈን ብዙ ጊዜ የማስታወሰው የነበረው ያዥሊ ቀጠሮ ነበረ። ሰው እነዚህን ነገሮችን ቻይልድሁድ የሚያስታውሱ ነገሮች ናቸውና በዛ አይነት መጀመሪያ የተጀመረው ዘፈኑ ለመስራት ያሰብኩት እንግዲህ ልክ እንደጠየቀኝ በአድማጮች ወይም ደግሞ እንግዲህ ተሰጠኛም አስተያየት አይንክ ደስ የሚል የሚያበረታታ ነው። ዳስ ዋይ ቲንክ በአሁኑ ሰዓት ላይ ደጋግሜ እስከዛሬ ድረስ በዚህ እየሰራ ያለሁት ጥሩ ምላሽ ከአድማጮች ስላገኘሁ ነው።
እንግዲህ ኃይለ ኢየሱስ አጀማመር ይሄ ቢሆንም ቀስ ይያልክ በወጥ ሙዚቃዎች ደግሞ ተመለሳል። ከሙዚቃዎች መካከል የሙያ ታሪክን ቀይሯል፣ በርካታ አድማጮችና ተከታዮችን አፈርቶልኛል የምትለው ሙዚቃ የትኛው ነው?
ሀብይ ገና አስናስኮቹ ሲወጡ ቀጥሎ የወጣው ሳላሽ ነው። እነዚህ ሁለቱ ዘፈኖች በርግጠኝነት የሆነ ስራ መሰረት አስይዘኛል ብዬ አስባለሁ። አስኮቹና ሳላሽ ምን ዘፈኖች ቀጥሎ የመጡት የሰሯቸው ነገሮች አይ ቲንክ እነሱ ላይ ነው እየገነባ የመጣው። ስለዚህ አይ ቲንክ ከመጀመሪያውም ጀምሮ ያሉት እነዚህ ሁለት ዘፈኖች ይመስለኛል።
ከተወዛዋጆች ጋራ ፋውንቴን ውስጥ እየጨፈራችሁ የተቀረጻችሁት አንድ ሙዚቃም አለ ናናዬ የሚለው፣ እሱ የነበረው ተቀባይነት ከፍ ያለ ነበረ። ስለ እሱ ሙዚቃ አሰራር እስቲ ጥቂት ንገረን።
ናናዬ በቪዲዮ አይ ቲንክ በቪዲዮ አቀራረቡ ሌላ እንትስኝ ይሆናል። አይ ቲንክ በደበረ ይለገ ላይ ቪዲዮ ተጨምሮበት ከውዝዋዜ ጋር ምክንያቱም እነዛ ዘፈኖች የመጀመሪያዎቹ ስሎ ዘፈኖች ናቸው። እናት የሲንግል የሚጮሁ ዘፈኖች አልነበሩ፣ ሁለት ምስሎ የሚደመጡ ነገሮች ነበሩ። እና ናናዬ ከውዝዋዜው ጋር ከቪዲዮ አቀራረጹ ከቪዲዮ ዳይሬክቲንጉ ጋር ተጨማምሮበት ከልጆቹ በጣም ደስ የሚል ኮሪዮግራፊ ጋር አይ ቲንክ እሱ ሌላ አድማጭም በነበረ ላይ ሌላ አድማጭም ጨምሮልኛል። በእርግጥ ቪዲዮ የተሰራው አሜሪካን ሀገር ሙዚቃውን ያቀናበረልኝ አሸበር በላይ ነው። ቪዲዮን የቀረጸልኝ ዛጎል ፊልም ፕሮዳክሽን ቴዲ የሚባል ልጅ ነው። ደስ የሚል ጊዜ ነበር። እኔናና የቀረጻ ላይ በሚገርም ሁኔታ ካሜራ ጠፍቷል። ይሄ እየተሰራ ያለው ነገር ደስ የሚል ነገር ነበር እና ከአንዱ ሎኬሽን ወደ አንድ ሎኬሽን ስንሄድ የነበረውን አንድ ካሜራ ጥለን ሄድ ነው። ሰርግ ቀርጾበት ነበር መሰለኛል ልጁ መናገር አልፋል እና እንደ ታሪክ አስታውሽ ከማውራት አንጻር ነው እና ሰርግም ተቀርጾበት ውስጡ በሚሞሪ ነበረው ናናዬ ሳስታውሰው እነዚህ ነገሮች አውርቶ ይልኛል። በጣም ደስ የሚል ጊዜ ነው። አዘሴም ታይም ደግሞ እንዲህ አይነት ነገሮች አልፈውበታል።
የውዝዋዜ ነገር ከተነሳ በዚህ ሙዚቃ ላይ አንተ ጎበዝ ተወዛዋዥ እንደሆንክም ታሳያለህ። ከዚያ በኋላ ያሉ የተለያዩ ቪዲዮዎችም ላይ በውዝዋዜው ትሳተፋለህ። በስልጠና የተገኘ ነው? በውዝዋዜው ስራ ውስጥ ማልፈሃል ወይስ እንዲሁ በግል ጥረት ያዳበርከው ተሰጥኦ ነው?
ውዝዋዜን ስታነሳ እንግዲህ የምችላት አንድ ውዝዋዜ አለችኝ። ያቺ ውዝዋዜዋ የመጀመሪያ ጊዜ እነ ተወዛዋዦቹ ነዳኒ እየተወዛወዙ የሆነ ቦታ ላይ አብሬያቸው እንድገባ ብዬ እነሱ የሰሩትን ኮሪዮግራፊ ልል አልችልም፣ እኔ የምችላት ትቻለችኝ ብያቸው ነው እነሱ ያሉልኝ። ያችን ፓርት ተወዛዋዥ ሆኜ አላውቅም። የውዝዋዜን ስልጠና የለኝም። እንደ ባህል የሆነ ስፔሻል የሚያንቀሳቀስበት የሆነ ነገር አለው እያንዳንዱ ሰው እና ያችን ተጠቅሜ ነው የሄድኩት። ሌላኛውም ቪዲዮዎች ላይ ስመጣ የምችላትን ነገር ነው የሚሄደው። እንደውም አይ ቲንክ ሳልጨርስ አልቀርም ይመስለኛል ብዙ ጊዜ
በቅርብ ስራዎች ውስጥ ጎልቶ እየተደመጠ ያለው ጭብጥ ሰላምና መከባበርን ሰባኪነት ይመስለኛል። ፍትህ ናፋቂነትም አለበት። ወደ እነዚህ ሐሳብ ጭብጦች እንድትዞር ያደረገህ ምክንያቱ ምንድን ነው?
ስለ ፍቅር ተወደደ ነው ስለምናወራው። ዘፈን ሐሳብህን፣ የምትፈልገውን ነገርህን፣ አንተ ባየህበት መነጽር ውስጥ ያየሃቸው ነገሮች፣ የታዘብካቸው ነገሮች ነው የምትላቸው። ስፔሲፊክሊ ይህኛውን ነገር ልናገረው፣ ይህኛውን ነገር ልበለው እያላልኩም በዚህኛው ዘፈን ላይ ዘፈኖች ላይ ያሉት ግጥሞች ስነ ቃሎች ናቸው። የፍቅር ተወደደን ከመቅረጽ በፊት ግጥምና ዜማውን እየሰራው ላይ ከሳምንት አይነት በፊት እየጻፍኳቸው ነበር ግጥሞችን እና ስቱዲዮ ቅዳሜ ቀን ነገር ነው፣ ሰኔ ውስጥ አካባቢ ነው። ቅዳሜ ቀን ስቱዲዮ ሂጄ ሳምፕል ገብቼ እሁድ ዕለት ጠዋት ከእንቅልፌ ስነሳ የሆነ ያው የነበረው የሰሊቡ ያሉ የነበረው ግድያ ተከስቶ ነበረ፣ ሌሊቱ ማለት ነው። ከዛ በኋላ የጨመርኩት ግጥም ቢኖር የነበር ሲጠፋ ይመስላል ያልነበር የምትለው ግጥም ነው። ሌላው ደግሞ ሁሉ ከዛ ጊዜ የጻፍኩት ነገር ነው። ሰማው ከሆነ ሁኔታዎች ጋር ከነገሮች ጋር ተገናኝቶ ይሄ ነው ገባላለ እና ህመምህን ወይም ደግሞ ስሜት አንተ የሚሰማህን ነገር በእኔ ቋንቋ ብለው ፐርሰናል ይሆናል እና ሞር ላይገባም ይችላል። ምን ለማለት ፈልጎ ነው የሚለውን ነገር ማለት ነው። እንደ የተሰማኝ ስሜት ባገኘኋቸው የስነ ቃል ግጥሞች ውስጥ ስላየሁኝ ራሴን እነሱን አድርጌ ዘፈንኩት። ቪዲዮ ማለት ዘፈኑ በተሰራ በአመቱ አካባቢ ደግሞ መልሶ የወጣው ዘፈኑ ሰዎች ጥሩ ተቀብሎታል ይመስለኛል። ማለት እነሱ እኔ ውስጥ ያለው ነገር እነሱ ጋር
ከር ኃይሌ አንድ ሙግት ይነሳል። በአጠቃላይ ሙዚቃን በተመለከተ ማለት ነው። ሙዚቀኞች ወቅታዊ ጉዳዮችን በተመለከተ መዝፈን አለባቸው የሚሉ አሉ። በሌላ በኩል ደግሞ ወቅታዊ ሙዚቃዎች ወቅት ሲያልፍ ስለሚረሱ እነሱ ላይ ማተኮር የለባቸውም የሚሉም አሉ። አንተ በዚህ ሙግት ውስጥ የትኛውን ሀሳብ ትደግፋለህ?
አርቲስት ማለት ሪስፖንሳጅ ማለት ነው፣ ለእኔ በሚገባ ይበልኩ ማለት ነው። ስለዚህ ስምን ዝናን ከማግኘት አንጻር ወይም ደግሞ እሱ በሚናገረው እሱ በሚዘፍነው ዘፈን ውስጥ ለውጥን አመጣለሁኝ ወይም ደግሞ የህዝብን ድምፅ ወክዬ እናገራለሁ ብሎ የሚያስበውን ነገር ነው አርቲስት የሚሰራው። ወይም ስካምቱ ወቅታዊ የሆኑ ነገሮች ደግሞ ሲመጡ የተረዳውና በል ብሎ የሚልህ ነገር ካለ ኦኬ፣ በግድ ሲሆን ጥሩ አይደለም። ውስጥ በል ብሎ ሲልህና ሙሉ የሆነ ነገር ሲኖር አስታራቂ ሆኖ ሲገኝ እስክድ እንደኔ አርቲስት ነፍሱ የተሰማውን ነገር መስራት አለበት። አርቲስት ስላየው ጉዳይ በደንብ በጥልቀት እስኪገባው ድረስ ሀሳቡን ማሸት ማመላለስ ኤንድ ከወጣ በኋላ ደግሞ ጥቁ ምንድን ነው የሚሉት ነገሮችን ማየት አለበት። ኤቭሪ ታይም የሆነ ጉዳይ ሲኖር የሆነ ወቅታ የሆነ ነገር ሲኖሩ ድምፅ አለኝ ዜማ እሰራለሁ ግጥም መጻፍ ይቻላል ብሎ ማለቱ ጎልም የለውም ታርጌትም አልነበረውም እና መጀመሪያ ማለት ነው። በል ብሎት የሚሰማው ነገር ኖሮ ከተባለ ፍጻሜ የመጨረሻው ደግሞ ታርጌቱ አስታራቂ የሆነ ነገር ከሆነ ወቅታዊ ነገሮች ላይም አርቲስት ቢዘፍን ኦኬ። አርቲስት መጀመሪያ ነፍሱን መስማት አለበት። በመቀጠል እሱ የተሰማውን ስሜት ለሰዎች ከማስተላለፉ በፊት ጎል ቢኖረው ያልታጠረበት ያለመበት ቦታ የመጨረሻው ምንድን ነው የሚለውን ነገር ቢሰሙት ሊያመጣ የሚችለው ነገር ምንድን ነው የሚለውን ነገር አስበውበት ቢሆን ወቅታዊ ነገር ላይ ብትሰሩ ችግር የለውም።
በቅርቡ ለአባትህ ማስታወሻ የሆነ ሙዚቃ ተጫውተሃል በኦሮምኛ ቋንቋ። ቪዲዮ ላይ እንግዲህ በመማሪያ ክፍሎች ውስጥ የምናያቸው ሰዎችም አሉ ከአባትህ ጋር። ቪዲዮውን የሚያዘጋጀው አንተ ስለሆን የተሳተፉት ሰዎችስ እነማን ናቸው?
በነገራችን ላይ በርሲሳ ስለ አስተማሪ ነው የዘፈኑ ሀሳብ። ስለ መምህር ማለት ዶክተሩን፣ ኢንጂነሩን፣ ፓይለቱን የተማረውን ኃይል ወይም ደግሞ ሀገርን ሊያሳድግ የሚችለውን ኃይል ያስተማረው ሰውዬ ነው። ዊዝ በጣም ትንሽ በሆነች የወርሃዊ ደሞዝ ሀገር የገነባ ሰው ነው መምህር ማለት። መምህራኖች ያስተማሯቸው ሰዎች ናቸው። አዳዲስ ፈጠራዎች ቢፈጠሩ በአስተማሪዎች የተማሩ ሰዎች ናቸው። ስለዚህ ለእነዚህ ነገሮች ሁሉ ስራ መሰረት የመጀመሪያው መምህር ነው፣ አስተማሪ ነው፣ መምህር ነው። እና ያ መምህር ምንድን ነው ሌባ የማይሰርቀው እሳት የማያቃጥለውን ሀብት ነው ሰጥቶ ያለፈው ወይም ደግሞ እኛ እዚህ ድረስ ነው። እና ሁሌ አባቴ መምህር ነው፣ የቀለም አስተማሪ አስተምሮኛል ሰባትና ስምንተኛ ክፍል። በቴሌቪዥን ላይ የምትመለከቱት ወላጅ አባቴ ነው፣ መምህር ፈይሳ ይባላል። ለ39 እስከ 40 ዓመት አካባቢ ለማስተማር ህይወት ላይ የኖረ ሰው ነው። ብዙ ትውልዶችን አስተምሯል። ለዚህ ሰው እንደ አባትነቱ እጅግ መልካም የሆነ አባት፣ አርአያ የሆነ አባት፣ እየመከረ የሚያኖር ሳይሆን እየኖረ የሚያሳይ ትልቅ መምህር ነው ለእኔ አባቴ። እና ለዚህ ሰውዬ ማለት የምችለው ነገር ምንም ነገር የለም። ትልቅ ዛሬ ያገኘሁትን ነገር ፋያም የሆነ መልካም ልጅ ከሆንኩኝ ጥሩ ዜጋ ከሆንኩኝ በምሰራውም ስራ ላይ ያለኝ ያገኘው ስክረት ካለ ስፒከር ዘፌም እና ጥሩ መምህሬ አመሰግናለሁ ማለት ትፈልጋለሁኝ። እና በዚህ ተጀምሮ ዘፈኑን ሰራን። የምትመለከታቸው እዛ ከክፍል ውስጥ አሉት ልጆች የኔ ተራናሾች ናቸው። ከመጀመሪያ ከተነስታ ያወራችው የወንድሜ ባለቤት ነች። እሱ እዚህ ለም ወደ ውጭ ሀገር ነው ያለው። እሱን ወክላ ነሷ የምታወራው። ሌሎቹ በሙሉ የታናሾች ናቸው፣ ተራናሾች ናቸው። ሁሉም ተነስተው እያመሰግኑት ነው የምትመለከተው ዛሬ። እና በህይወቴ ማድረግ ከምፈልጋቸው ነገሮች መካከል አንዱ ይሄ ነበረ። እግዚአብሔር ፍቃድ ደግሞ ይሄ ሆኖልኛል። የዘፈኑ ሀሳብ ግን ያው ለመምህር ነው። ቀለም ትምህርት ላስተማሩን ሳይማሩ ላስተማሩ አባትና ወንድም እህቶች የትምህርትን ጠቀሜታ አውቀው እጀራጋግረውም ውሃ ሸቀውም ልጆቻቸውን ወደ ትምህርት ቤት የላኩት እነሱ እያረሱ በባዶ ሆዳቸው እየሄዱ ለልጆቻቸው ሸራ ጫማ ገዝተው ወደ ትምህርት ቤት የላኩት ሰዎች የትምህርትን የመማርን ትልቅነት አውቀው ነው እና እነዛ ሰዎች ልጆቻቸው እንዳያደረጉት ይሄ ዘፈን ለሁሉም ሰዎች መልካም ያደረጉልን ሰዎች ይሁን ብያለሁኝ።
አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የሳምንት ሰው ይበለን።